እንደምናመሻችሁ የጋቢና ቪ አድማጮች የዛሬ ማክሰኞ ነሐሴ 11 2013 ዓ.ም ተምረት ምሽት ዝግጅታችንን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀመርን። ዛሬም እንደተለመደው የተለያዩ ፕሮግራሞችን ሰባስበን አብረናችሁና መስ ተዘጋጅተናል። ከነዚህ መሃል ከሰሜን ወሎ የተለያዩ አካባቢዎች በጦርነቱ ምክንያት ተፈናቅለው ሐይቅ ከተማ የሚገኙ የህብረተሰብ ክፍሎች ለረሃብ አደጋ መጋለጣቸውን ለአሜሪካ ድምጽ ተናግረዋል።
ኔትወርክ ተበላሽቷል። ለምን ተቀላላ ካምቦል ያለቀ ነው? ሀይም ያለንበትም ቦታ ልብስም የለም ጉርስም የለም ብርድም መራብም ሊገለን ነው ያለው።
በጦርነቱ ምክንያት ከተፈናቀሉት መካከል አንዱን ነው የሰማችሁት። ሙሉ ዘገባው በምሽቱ ይደመጣል።
በጋራ ዩኒቨርሲቲ ሰርተው ሊኬት እንዲያደርጉ ይሁን በሚሰሩ ስራዎች ላይ በአማከርም በምርምርም በሌላው ስርጀቶች ላይ በጋራ አተባብረው እንዲሰሩ የሚል መንፈስ ነው ያለው ፎረሙ።
የዓለም ማያ ዩኒቨርሲቲ የተፋሰስ ልማት ተመራማሪና መምህር የሆኑትን ዶክተር አስፋው ከበደን የሰማችሁት ዩኒቨርሲቲዎች በተፋሰስ ልማት ዙሪያ የሚያደርጉትን እንቅስቃሴ የሚዳስስ ዘገባ ይኖረናል። አብራችሁን ካመሻችሁ ሌሎች ጥንቅሮችና ሙዚቃዎችም እንጋብዛችኋለን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ፣ በቅንብሩ ንጉሱ ታምሬ አብሮኛል። አሁን በቅድሚያ ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች ሰምተን እንመለስ። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን የአፍጋኒስታን ቀውስን በተመለከተ ትላንት ባደረጉት ንግግር መንግስታቸው የወሰደው አቋም ትክክለኛ መሆኑን አስረድተዋል። ፕሬዝዳንቱ ታሊባን አፍጋኒስታንን ሙሉ በሙሉ ከተቆጣጠረ ወዲህ ባደረጉት የመጀመሪያ ንግግራቸው የአፍጋን ወታደሮች ሊታገሉለት የማይፈልጉትን የአሜሪካ ወታደሮች በጦርነት ሊታገሉና ሊሞቱ አይገባቸውም ብለዋል። ዩናይትድ ስቴትስ በአፍጋኒስታን የነበራት ሚና የሀገር ግንባታ አለመሆኑንና አንድነት ላይ መሰረት ያደረገ ማዕከላዊ ዲሞክራሲ የመፍጠር አላማም እንዳልነበራት አጽንኦት ሰጥተው የተናገሩት ባይደን በአፍጋኒስታን የነበረን ብቸኛው አላማ አሜሪካን ላይ ያነጣጠረ የሽብርተኛ ጥቃት መከላከል ነበር፣ አሁንም ያ ይቀጥላል ብለዋል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት ታሊባን የሰው ህይወት እንዳያጠፋ ከፍተኛ ጥንቃቄ እንዲያደርግ አሳስቧል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ የዓለም አይን አፍጋኒስታን ያለችበትን አሳሳቢና ወሳኝ ሁኔታ እየተከታተለ ነው ብለው የታሊባን ኃይሎች የሀገሪቱን ህዝብ ደህንነት ለመጠበቅና ችግር ላይ ላሉት ሰብአዊ እርዳታ እንዲደርስ ከፍተኛ የሆነ ጥንቃቄ ማድረግ እንዳለባቸው አሳስበዋል። በትላንትናው ሁለት የመንግስታቱ ድርጅት ዋና ጸሐፊ ለጸጥታው ምክር ቤት አስቸኳይ ስብሰባ ባደረጉት ንግግር የአፍጋኒስታንን ህዝብ ፊታችንን ልናዞርበት አንችልም፣ አይገባምም ብለዋል። ግጭቱ በአስቸኳይ እንዲቆምና የሀገሪቱ ህዝብ በሙሉ መብቶቹ እንዲከበሩ እጠይቃለሁ ያሉት ጉተሬዥ የሰብአዊ መብቶች ከበሬታ በተለይ የአፍጋን ሴቶችና ልጃገረዶች ጉዳይ እጅግ የሚያሳስባቸው መሆኑን ገልጸዋል። በኢትዮጵያ የሚገኘው የተባበሩት መንግስታት ድርጅት ውስጥ የተሰማሩ የመንግስታቱ ድርጅት መስሪያ ቤቶችና የሰብአዊ ረድኤት አጋሮቻቸው የሚንቀሳቀሱት ወገንተኛ የፖለቲካ አጀንዳን በመደገፍ ነው ተብሎ በቅርብ ጊዜያት በዋና ዋና መገናኛ ብዙሃንና በማህበራዊ መገናኛዎች የሚወጡ መግለጫዎች እጅግ አሳስበውናል ማለታቸው ተዘግቧል። የድርጅቱ የኢትዮጵያ ቢሮ ባወጣው መግለጫ የተባበሩት መንግስታት ድርጅትና አጋሮቹ በሰብአዊ እርዳታ ስራቸው የሚከተሏቸው አራት መርሆች እንዳሉ ገልጾ እነሱም ሰብአዊነት፣ ገለልተኝነት፣ ከአድሏዊነት ነጻ መሆንና ስራን በነጻነት ማከናወን ነው ብሏል። መግለጫው አክሎ እነዚህን መርሆች በማክበር ከኢትዮጵያ መንግስት ጋር በቅርበት ተቀናጅተን በሁሉም የሀገሪቱ ክልሎችና የከተማ አስተዳደሮች ለችግር ተጋላጮችን ትኩረት ባደረገ መንገድ ወሳኝ እርዳታ በማድረግ ላይ እንገኛለን ብሏል። በመጨረሻም ዩናይትድ ስቴትስ ሶስተኛ የኮቪድ-19 ማጠናከሪያ ክትባት በመስጠት ላይ ለመወሰን እየተዘጋጀች መሆኗ ተገለጸ። ዩናይትድ ስቴትስ ውስጥ ሶስተኛ የኮቪድ ክትባት መስጠት ይጀመር ወይም አይጀመር እንደሆን በሚቀጥሉት ሁለት ሳምንታት ውስጥ ይታወቃል ሲሉ የብሔራዊ የጤና ተቋማት ዳይሬክተር ዶክተር ፍራንሲስ ኮሊንስ ተናግረዋል። ሶስተኛ ማጠናከሪያ ክትባት መስጠት ሲጀመር ቅድሚያ የሚኖራቸው የጤና ሰራተኞች፣ የጤና እንክብካቤ እንክብካቤ ማዕከሎች ውስጥ የሚጠበቁና ሌሎችም አረጋውያን እንደሚሆኑ ነው ባለስልጣኑ የገለጹት። ዴልታ የተባለው በፍጥነት ተላላፊው የኮሮና ቫይረስ ዝርያ ዩናይትድ ስቴትስ ውስጥ በቀን የሚመዘገቡትን የቫይረሱን ተጋላጮች ቁጥር ወደ 129,000 ከፍ አድርጎታል። ይህም አሃዝ ባለፈው እንደ አውሮፓውያን አቆጣጠር ሐምሌ መጀመሪያ ላይ ከነበረው ጋር ሲነጻጸር በ700 እጥፍ ከፍ ያለ መሆኑ ተገልጿል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። እያዳመጣችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምጽ ራዲዮ መገናኛ ሞገዶች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አማሪክ ወይም የስልክ ቁጥራችንን +12022276379 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። ከሰሜን ወሎ የተለያዩ አካባቢዎች በጦርነቱ ምክንያት ተፈናቅለው ወደ ሐይቅ ከተማ እየገቡ የሚገኙ የህብረተሰብ ክፍሎች ከመንግስት የሚደረግላቸው የምግብና የግብአት አቅርቦት ባለመኖሩ ለችግር መጋለጣቸው ተነግሯል። የሐይቅ ከተማ አስተዳደር በበኩሉ በርካታ ተፈናቃዮች መኖራቸውን አምኖ ተፈናቃዮቹን የተሻለ ድጋፍ ወደሚያገኙበት የደሴና ኮምቦልቻ ካምፖች ለማዘዋወር እየተሰራ ነው ብሏል። መስፍን አራጌ ተጨማሪ አለው።
ወይዘሮ ዛሃራ ሙሄ በኦሮሚያ ክልል ምዕራብ ወለጋ አካባቢ በተፈጠረው የጸጥታ ችግር ተፈናቅለው ወደ ሰሜን ወሎ ዞን መርሳ ከተማ በመምጣት መጠለያ ውስጥ መኖር ከጀመሩ 10 ወራት ተቆጥረው እንደነበር ይናገራሉ።
እኛ ከመጀመሪያ ከኦሮሚያ ክልል ነው የመጣ ነው። ያወቃንቃ ቀበሌ ጉልሶ ወረዳ ያው ጥቅምት 22 ነው የወጣ ነው ከኦሮሚያ። እዛ ማለት ነው መርሳ ነው ያለ ነው 03 የሚባል ቀበሌ ማለት ነው። ካምፕ ላይ ነበርና
ህወሓት በከተማዋ ላይ በወሰደው ወታደራዊ ጥቃት ምክንያት አካባቢውን ለቀው ሁለተኛ ጊዜ መፈናቀላቸውን የሚያስረዱት ወይዘሮ ዛሃራ ከትዳር አጋራቸውና ከአራት ልጆቻቸው ጋር በመሆን በአስቸጋሪ መልክዓ ምድር ከ30 ኪሎ ሜትር በላይ በእግራቸው እንደተጓዙ ጠቅሰዋል።
ከመርሳ አንስተን እስከ ኡርጌሳ ድረስ በእግራችን እያገለ ጫካ ለጫካ ስንሄድ ውለን ኡርጌሳ አደርነ። ከዛ በኋላ እንደገና አሁንም ውጫሌ ድረስ ማታነ። ከዛ ወዲህ መኪና አግኝተነ እዛ ሀይቅ ገባነ። ከአሁን ድረስም ያው በሀሳብና በጭንቀት ላይ ነው። ያገኘነውም ነገር የለንም። ተሳደን የመጣነ አሁንም ደግሞ ሁለተኛ ስደት ያገኘናትን ንብረት ያገኘነውም ስንዴ ሁለታም እንዲህ ተቀመጠ ነው። ያነሳነውም ነገር የለንም። ልጆቻችን በየስርፋው እንዲገቡ አብረን የመጣ ነው ሰው ድምጣቸው የለ በጫካው እንዲገቡ ቀርተዋል።
ከምዕራብ ወለጋ ተፈናቅለው መርሳ መጠለያ ካምፕ ተጠልለው የነበሩትና በተመሳሳይ ለሁለተኛ ጊዜ ተፈናቅለው በሀይቅ ከተማ በሚገኘው የለጎ ሀይቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት መጠለላቸውን የሚናገሩትን ሪስ መሐመድ በበኩላቸው ከጦርነቱ ሽሽት ላይ ሳለን ከባለቤቴና ሁለት ልጆቼ ጋር ተለያይቼ ያሉበትን እስካሁን አላውቅም ብለዋል።
እኔ አራት ቤተሰብ ነኝ። እኔ መጠ ይቻለሁ እሳቸው ግን ቀርተዋል። የኔ ባለቤትና ልጆቼ ጋር ቀርተዋል። ሁለት ልጆች እናታቸው ጋር አብረን ወጣነ። ተፋርሶ ያው ሁሉም የጫካው ገባ። የተቻለው ገብቷል፣ ያልቻለው ቀርቷል። እነሱንም ለማገኘት ቦታው ተያዘ። ለመሄድም ፈራን። መንገዱም ማማንነት ታጣው። ስልክም ብንደውል ስልክም አነሱም። ኔትወርክ ተበለሻሽቷል። ሁሉም ጠቅላላ ታምጎ ሊያለቀ ነው። ሀይም ያለንበትም ቦታ ልብስም የለም፣ ጉርስም የለም። ብርድም ራብም ሊገለን ነው ያለው።
ከወልዲያ 23 ኪሎ ሜትር በስተ ምስራቅ ከምትገኘው ሀራ ከተማ ተፈናቅለ በለጎ ሀይቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት የተጠለሉት አባት
ጦርነት ነበረ፣ ያው ጁንታ የሚባል አካል ነበረ፣ እነሱ ጦርነት ነበረ። ከዛ ምክንያት እንወጣ ሐሙስ ቀን ወጣ። የዛሬ 15 ቤት አለን፣ ንብረት አለን፣ ልጆችንም አለኝ። ያው ስንመጣ ሐሙስ መጨረሻ ላይ ተቆጣጠሩት። ወታደሩም ሲወጣ እኛም በላይ ላይ መተኮስ ጀመሩ፣ ግድያ ማድረግ ጀመሩ። ጁንታ ይተኩሱ ገባ፣ እኛም ወጣ ለቅም ወጣ ነው። በእግራችን የመጣ ነው። ጃሮታ የሚባል ባቡር ጣቢያ እዛ አንድ ቀን አረፍ ፈኒሞ በእግር ጀመር እስከ ቡጫሌ ድረስ በእግር መጣ። ከዛ የሚተባበር መኪና አገኘን፣ ሀይቅ ገባ።
በጉዟቸው መሀልም ሁለት ልጆቻቸውና ባለቤታቸው የት እንደደረሱ አላውቅም ነው የሚሉት።
እሷ ጋር ጋር ተበታትናናን ይለችም ልጆቹ ናቸው መንገድ ላይ የተጠፋፋን አንድ ልጅን ይዛ ሄደች ሁለቱን ይጋ ናቸው የት እንዳለች ስልክ አይሰራም ስደውልም አይሰራም ማንገናኝ
ተፈናቃዮቹ ወደ ሃይ ከተማ ከገቡ ከሳምንት እስከ 15 ቀናት እንደሆናቸው አመልክተው በጎ ፈቃደኛ የከተማዋ ነዋሪዎች ከሚያደርጉልን ድጋፎች በመንግስት በኩል ምንም አይነት ድጋፍ አላገኘንም ብለዋል
ያው ከመንደር ይያዋጡ ያው ሃይው ያሉ ልጆች እየተቀበሉ ያብረው እየተባበሩን ነው እንጂ ያገኘነው ነገር የለንም ከመንግስት ያገኘነው ነገር የለም ያው የህዝብ ነው ያዋጡ ያቅማቸውን እያመጡ እየሰጡን ነው እንተኛው ሲሚንቶ ላይ ነው በሽተኛ ሆነ ልጆችን በሽተኛ ሆኑ አሁን አብያኛው ሰው ወዲያ ሲንገል እየሄዱ እየተጎዱ ነው ባዶ ነው ወጣ ነው አንድም ነገር የለም ባዶ ነን ልጆችም ተጎዱብን ሁላችንም ታመምን አሁዲያችን የባዝ ብሶት በዛብን ብሶጠናብን ሁላችንም ተነጣጥለን አንዳተን
በየመንደሩ እየለመን ነው የመጣ ነው ከገባም በኋላ ነው ያው እንግዲህ ህፃናቶችን አብልተን ዝም ብለን እኛ ዋጣትን ምናምን እናደርጋለን ዋጋታም ነው እንደዚህ የሚተባበር ሰው ካገኘ በግል ይሰጡናል እንደያችን እየቀመሱ ነው ቆየን ህፃናት አሉ ሴቶች አሉ አረጋውያን አሉ ምንም ነገር ያገኘነው ነገር የለም እስኪ አሁን ያው ልጆች ከተማው ልጆች ወጣቶች ትንሽ ብር አሰባስበው እናንት ወዳ ሩዝና ዳቦ ምናምን ገዝተውልናል
የምግብ ፍላጎት የማቀርቦት እንዲደረግላችሁ ለሚመለከተው አካል ጠይቃችኋል?
አይ ከተማ አስተዳደርም ብዙ ጊዜ ጠይቃለሁ።
ምን አሏችሁ?
እንጠይቃችሁ ዛሬ ነው ያው መረጃ ልከን ምናምን የሚል ነገር ነው የሚሉን እንጂ ምንም አይነት ነገር እስካሁን ያቀረቡልን ነገር የለም።
የለጎ ሃይቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት ምክትል ርዕሰ መምህር ይመራደም ተፈናቃዮቹ ያሉበት ሁኔታ አሳሳቢ እንደሆነ ያስረዳሉ።
አንዳንዶቹ ከሁለት ቦታ የተፈናቀሉ ናቸው። ንብረታቸውን ሳይይዙት ልጆቻቸው ራሱ በዚህ በአምባሰል ውጫሌ ተራራ ላይ ስንመጣ አቅም ያለው ነው የመጣው አቅም የሌለው እዛው ቀሩብን የሚሉ ብዙ ሰዎች አሉ። እኛ ደግሞ ሊሾ ነው ቤቱ እዚህ ሊሾውን ሰጠናቸው ምንም ሌላ ይረዳናቸው ነገር የለም እዛ ላይ ነው የሚተኙ ከፍተኛ ችግር ነው ያለባቸው ምክንያቱም አልባሳት የላቸውም ልጆች እንደገና በጣም ህፃን አሉ እርጉዝ ሴቶች አሉ እርጉዞቹና ህፃኖቹ በጣም በተለይ በጣም እየተጎዱ ነው የሚሉት ልጆቹ በቃ ሲያለቅሱ ነው እዚህ የሚውሉት በጣም ተቸግረዋል ልጆቹ።
በከተማዋ በለጎ ሃይቅ ከፍተኛ ሁለተኛ ደረጃ ትምህርት ቤት ብቻ ሳይሆን በግለሰብ ቤቶችና በተለያዩ ማረፊያ ቦታዎች ተፈናቅለው የመጡ ከ10,000 በላይ ሰዎች መኖራቸውን የሚናገሩት ደግሞ የከተማዋ ከንቲባ ከበደ ካሳ ናቸው።
በርካታ ተፈናቃዮች አሉ ከ10,000 በላይ የሚገመቱ ተፈናቃዮች አሉ። እነዚህን ተፈናቃዮች እንግዲህ እንደ ከተማ አስተዳደር ተቀብሎ ለማስተናገድ ያው ከከተማው አቅም በላይ ስለሆነ የሚመለከተው አካል ጋር እየተነጋገርን ያለንበት ሁኔታ ነው ያለው። የሚመለከተው የክልልና የፌደራል አካል ደግሞ እነዚህ አካሎች በደሴና በኮምቦልቻ አካባቢ ቋሚ የተፈናቃዮች ማረፊያ ቦታ በማዘጋጀት ወደዛ እንድንልክ ዛሬ አቅጣጫ ተቀምጧል። በዚህ አቅጣጫ መሰረት ኦልሞስት እኛ የምዝገባ ስራ እየሰራን ያለንበት ሁኔታ ነበር የነበረው። ከቆቦ፣ ከጎብዬ፣ ከሮቢ ከሃራ ከወልዲያ ከመርሳ እኔም ከመታሰሩት ያው በጦርነቱ ምክንያት ከተፈናቀሉት አካባቢ የመጡትን አካላት በመጠየቅ ኮሚቴ በማቋቋም የመዝገብ እና የሚመለከተው ረጅ ድርጅት ድጋፍ እንዳደረግላቸው ለማድረግ ስራ ይሰራን ያለንበት ሁኔታ ነበር የነበረው።
የሃይቅ ከተማ አሁን ባለበት ቁመናና የውስጥ አደረጃጀት ተፈናቃዮቹን አስቀምጦ ለማቆየት የሚያስችል አቅም የለውም የሚሉት ከንቲባው ተፈናቃዮቹን ወደ ደሴና ኮምቦልቻ መጠለያ ጣቢያዎች ለማዘዋወር እንቅስቃሴ መጀመሩንና የተፈናቃዮች ኮሚቴዎችም ይህን ነው እንዲያውቁ እየተደረገ መሆኑን አክሎ አብራርተዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
እየተከታተላችሁት ያላችሁት ጋቢና ቪኦኤ ከአሜሪካ ድምጽ ሬዲዮ መተላለፉን ይቀጥላል። ወደ ተከታዩ መሰናዷችን ስናልፍ በምስራቃዊ ኢትዮጵያ የሚገኙ 10 ዩኒቨርሲቲዎች በአዋሽና በዋቢ ሸበሌ ወንዞች ተፋሰሶች ልማት ላይ አብረው ለመስራት የጋራ ምክር ቤት አቋቁመዋል። ወደ 20 ሚሊዮን የሚሆን ሰው በሚኖርባቸው የሁለቱ ተፋሰሶች አካባቢዎች የውሃ እጥረት እንዳለና በክረምትም በጎርፍ የሚጠቁ መሆናቸው ተገልጿል። በቅንጅት ለመስራት የወሰኑት ዩኒቨርሲቲዎቹ በተፋሰሶች ልማት የሚመለከተውን የመንግስት አካል በጥናትና ምርምር የመደገፍ አላማ እንዳላቸው ተገልጿል። አዲስ ቸኮል ተጨማሪ አለው።
የዋሽና ዋቢ ሸበሌ ወንዞች ተፋሰስ ላይ የሚገኙ 10 ዩኒቨርሲቲዎች በሁለቱ ወንዞች ልማት ላይ በማማከርና በምርምር ተቀናጅተው ለመስራት መስማማታቸውን አስታወቁ። ተነሳሽነቱን ወስዶ ዩኒቨርሲቲዎችን ያሰባሰበው የአርማ ዩኒቨርሲቲ የተፋሰስ ልማት ተመራማሪና መምህር የሆኑት ዶክተር አስፋው ከበደ ለአሜሪካ ድምጽ እንዳስታወቁት የዩኒቨርሲቲዎቹ ትብብር ሀገራዊ ጠቀሜታ ይኖረዋል።
ሀረማያ ዩኒቨርሲቲ ላይ ነው ፎርሙ የተመሰረተው። በአዋሽ እና ዋቢ ሸበሌ ተፋሰስ ላይ የሚገኙ ዩኒቨርሲቲዎች በጋራ የመሰረቱት ፎረም ነው። ሀረማያ ዩኒቨርሲቲ ሀሳቡን አንስቶ ዩኒቨርሲቲዎች በጋራ ችግሮችን እያዩ የተሻለ የፖሊሲ አቅጣጫዎችን፣ የልማት አቅጣጫዎችን፣ ምርምሮችን ላይ እንደዚሁም መማር ማስተማሩ ላይም አጠቃላይ በማህበረሰብ አገልግሎት ላይ የተሻለ ስራዎችን ሰርተው ለመንግስትም ሆነ ለአካባቢው መስተዳድሮች ፖሊሲ ላይ እና ልማት ላይ ይበጃሉ የሚባሉ የመፍትሄ አቅጣጫዎችን በጋራ ዩኒቨርሲቲ ሰርተው ሊኬት እንዲያደርጉ እንዲሁም በሚሰሩ ስራዎች ላይ በአማከርም በምርምርም በሌላው ስርዘቶች ላይ በጋራ ተባብረው እንዲሰሩ የሚል መንፈስ ነው ያለው ፎረሙ።
በምክር ቤቱ ከሀረማያ ዩኒቨርሲቲ ባሻገር የድሬዳዋ፣ ኦዳቡልቱም፣ አርሲ፣ አዳማ ሳይንስና ቴክኖሎጂ፣ ወሎ፣ ሰመራ፣ መደወላቡ፣ ጅጅጋና ቀብሪ ዳህር ዩኒቨርሲቲዎች እንደተሰባሰቡ ያገኘነው መረጃ ያመለክታል። ባለፈው ሳምንት መጨረሻ ላይ በሀረማያ ዩኒቨርሲቲ የተካሄደው የሁለት ቀን ጉባኤ ላይ የዋሽና ዋቢ ሸበሌ ተፋሰስን በሚመለከት የተዘጋጁ ጥናታዊ ጽሁፎችም ቀርበው ውይይት እንደተካሄደባቸው ያገኘነው መረጃ ያመለክታል። በያዝነው ክረምት ከመጠን ያለፈ ዝናብ በሚያስከትለው ጎርፍ እስከ 2 ሚሊዮን ኢትዮጵያውያን እንደሚፈናቀሉ የፌዴራል አደጋ ስጋትና ስራ አመራር ኮሚሽን ለአሜሪካ ድምጽ አስታውቆ የነበረ ሲሆን ዩኒቨርሲቲዎቹን በዚህ ረገድ የሚመለከታቸው መንግስታዊ አካላት በጥናትና ምርምር በማማከር የመደገፍ ሚና ይኖራቸዋል ያሉት ዶክተር አስፋው የጥናትና ምርምሮቻቸውን ትኩረቶች በተመለከተም ዶክተር አስፋው ይህን ይላሉ።
አንዱ ያው ከጎርፍ ጋር ከድርቅ ጋር በተያያዘ የሚመጡ አደጋዎችን እንዴት መቀነስ ይቻላል፣ ሳይንሳዊ ትንታኔ ሰጥቶ እነዚህን በዘላቂነት ከዚህ ጉዳቶች ቀንሶ ማህበረሰቡ የተሻለ የልማት ቦታዎችን ይዞ በልማቱ እንዴት መቀጠል ይችላል የሚሉ አንድ አቅጣጫ ነው፣ ጎርፍና ድርቅ በተያያዘ። ሁለተኛው ከደን ሽፋን ጋር በተያያዘ አካባቢ መራቆትን እንዴት ማስተካከል ይቻላል የሚል ላይ ፎከስ ያደርጋል። እንደዚሁም ደግሞ የመሬት ምርታማነት መቀነስ ጋር በተያያዘ ከጨዋማ ከመስኖ ጋር በተያያዙ የከርሰ ምድር ውሃ ልማት ላይ እንደዚሁም ደግሞ የውሃ ብክለት ላይ አሁን እዛ አካባቢ የአዋሽና አዋሽ ሸበሌ በተለይ የአዋሽ ተፋሰስ ከፍተኛ የልማት እንቅስቃሴ የሚካሄድበት ነው። በርካታ ከተሞች አሉ፣ ትልልቅ ከተሞች አዲስ አበባን ጨምሮ። እንደዚህም ደግሞ እዛ አካባቢ የመጤ አረም ይባላል ፕሮሰፒሽ ይባላል። እሱን በመከላከል ደረጃ ወይም ወደ ጥቅም በመዋል ደረጃ ምን አይነት ስራ መሰራት አለበት? እንደዚሁም በታችኛው ደግሞ በዋቢ ሸበሌ ላይም በርካታ የኢንፍራስትራክቸር ችግሮች፣ የልማት ችግሮች ያለበት ኤሪያ ነው። በጣም ሊለማ የሚችል ሰፊ መሬት አለ፣ የውሃ ሀብትም እንደዚሁ አለ። እዛ ላይም በትኩረት እንዴት አድርጎ የምርታማነትን ሊጨምር የሚችሉ የተለያዩ ዘርፎች ላይ እንዴት አይነት ስራ ይሰራል የሚለው ነው የተቀመጡት አቅጣጫዎች እነዚህ ናቸው።
በተፋሰስ ልማት ላይ እንዲሰራ በፌዴራል ደረጃ በቅርቡ የተቋቋመው የተፋሰስ ልማት ባለስልጣን አስቀድመም ከዩኒቨርሲቲዎች ጋር በተናጥል እየሰሩ መሆናቸውንና አሁንም በተቀናጀ ሁኔታ ለመስራት የታየውን ተነሳሽነት በማስተባበር እንደሚደግፉ በመድረክ ላይ በተወካዩ በኩል መግለጻቸውን ያገኘነው መረጃ ያመለክታል። የዋሽና ዋቢ ሸበሌ ተፋሰሶች 20 ሚሊዮን ገደማ ህዝብ እንደሚኖርባቸውና የውሃ እጥረትም ጎልቶ እንደሚታይባቸው የተናገሩት ዶክተር አስፋ በአንጻሩ ክረምት ላይ አካባቢዎቹ በጎርፍ በተደጋጋሚ ይጠቃሉ ብለዋል። ይህ ሚዛን በማስጠበቅና ሌሎችን የልማት ስራዎች በማስተባበር ፎረሙ የበኩሉ ሚና ይወጣል ብለው እንደሚያምኑ ዶክተር አስፋ ለአሜሪካ ድምጽ ገልጸዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ተፋሰስ ልማት ዙሪያ ጥናትና ምርምር ለማድረግ ዩኒቨርሲቲዎች እያደረጉት ያሉትን ጥረት የሚያስቃኝ ዘገባ ነበር የተከታተል ነው። በተከታዩ ዘገባችን ደግሞ የሰሞነኛውን ትኩስ ዜና የአፍጋኒስታን መንግስት አወዳደቅን የሚያስቃኝ ቃለ ምልልስ ነው። ከሰሞኑ እጅግ አነጋጋሪ የዓለም ክስተቶች መካከል የካቡል በታሊባን እጅ መውደቅ ዋነኛው ነው። በዩናይትድ ስቴትስ እና ምዕራባውያን አገሮች ሲደገፍ የቆየው የአፍጋኒስታን መንግስት አወዳደቅና የአሜሪካን የውጭ ፖሊሲ ምን ይመስላል? ትንታኔውን የሚሰጡን ዶክተር ዳንኤል ተፈራ የፕሮፌሰር ናቸው። አሉላ ከበደን ያነጋገራቸው ቀጥሎ ይቀርባል።
ብዙ ጊዜ የአሜሪካን መንግስት የውጭ ኃይሎች አንድ የማይገነዘቡት ነገር አለ። ምንም በጎ ቢመኙ እኚህ ግዛቱን ታዝም ብሎ ነው እናየው። ሁለተኛ ነገር ደግሞ የውጭ ኃይል የሚደግፈውን መንግስት አያምኑም እንጂ አሜሪካን ጥረት ስላላደረገ አይደለም። እነዛ ታሊባን ስላሸነፉ ሳይሆን ምዕራባውያን በጠቅላላ በአሜሪካን መሪነት ይሄ የመሰረቱት መንግስት ምንም 20 ዓመት ቢቆዩ በህዝቡ ዘንድ ተቀባይነት አላገኘም። ታሊባን የሚጠቀመው ፕሮፓጋንዳ የአሜሪካን ቅኝሞች ናችሁ፣ ሃይማኖታችሁን ሊያስቀይሯችሁ ነው፣ ሚስቶቻችሁን ሊቀሟችሁ ነው፣ እንደዚህ ያሉ ነው። በተለይ ህዝቡ በደንብ እስከዚህ አልተማረ እና በዚህ አይነት ፕሮፓጋንዳ ነው ሲያነሳሱ የሰነበቱት። ስለዚህ ይሄ መንግስት ለምሳሌ ፕሬዚዳንት ባይደን ቀደም ብሎ ባለፈው ሳምንት ሲናገሩ ወደ 350 ሺህ ወታደር የአየር ኃይል ሁሉ አደራጅተናልና ምንም አይሆንም የሚያሰጋ ነገር የለም አሉ። እሱ ለምሳሌ የውስጥ ማድረጃ ሳይሰሙ ቀርተው አይደለም፣ ነገር ግን ህዝቡ እንዳይሸበር በማለት ነው ይመስለኛል። እና በአጠቃላይ እኔ የተገነዘብኩት ምንድን ነው የውጭ ኃይል ሲመጣ ህዝቡን አስተባብሮ የውጭውንም ኃይል እንዲጣላ ያደርጋል፣ የውጭ ኃይል የደገፈውንም መንግስት እንዲጠላ ነው የሚያደርገው። ስለዚህ እዚህ የአሜሪካን ፖሊሲ አውጪዎች ምን ይማራሉ? ወደፊት ምንድነው መማር የሚችሉት? እንዲህ የሚለውን ነገር በአእምሮ ውስጥ እንዲነሳ አድርገዋል።
መልካም። እነኚህን ተያያዥ ጉዳዮች በሌሎች ሀገሮች ያሉ ሁኔታዎችም እናነሳለን። ቀደም ብለው የሰጡት አስተያየት ላይ ግን እንደው አንድ ከወሰደው ጊዜ አንጻር ያሉ ነገሮችን ቢያነጻጽሩ እንዳሉት የውጭ ኃይል ምንም እንኳን መልካም ነገር ይዞ ቢመጣ በተቃርኖ ባሉ ወገኖች ህዝብን እንዳይቀበለው የማድረግን አዝማሚያ ገልጠዋል። 20 ዓመት ሞልቶታል ይሄ የዩናይትድ ስቴትስና የአጋሮቻቸው አፍጋኒስታን ውስጥ የቆዩበት ጊዜ፣ እንዲያውም እንዳይወጡ ሲጠየቁ ነበር። ከዛ አንጻር ግን አዲስ ገና እንደገባ ኃይል አይደለምና አብሮ ኖሮ ክፉም ደጉም መታየት የሚችልበት ሁኔታ በተፈጠረበት እንዴት ያ ሊሰራ ይችላል?
ሲብላላ ቆይቷል። ይሄ መነሳሳት ታሊባን እኮ ሲዋጋ ቆይቷል። 20 ዓመት ተዋግቷል። የውጭ ደግሞ ኃይሎችም አሉ። ለምሳሌ ፓኪስታንን የወሰድክ እንደሆነ የአሜሪካንን በዛ አካባቢ መኖር አይፈልጉም እና በስውር ይረዳሉ። መሀል እስያ አክራሪ ሙስሊሞች ናቸው በብዛት። የቀድሞ ራሻ ሪፐብሊኮችን ብትወስድ አካባቢ በሙሉ እዛ። ስለዚህ ይፈራሉ። ደግሞ አለፍ ስት ቻይና አለች፣ ቻይናም ትፈራለች። ህንድ ብቻ ነች ትንሽ አሁን ከአሜሪካን ጋር በኢኮኖሚ የተነሳ አሜሪካንም ህንድን ይረዳል ቻይናን ለመመጠን። ስለዚህ አሜሪካን ያለበት ቦታ እዛ አካባቢ አመቺ አይደለም እና እነዚህ ድጋፍ ሲያገኙ ቆይተዋል። አሁን ችግር ይመጣል። አሜሪካን ከዛ ሲወጣ ታሊባን መንግስት ሲሆን ስለዚህ አሁን ሲናገሩ በረዝ አድርገዋል ፖለቲካቸው። አሁን ሰሞኑን ሰምተ እንደሆነ ታሊባን ያልሆኑ ክፍሎች መንግስት ውስጥ ይሳተፋሉ ብሏል። ግን ቶሎ ብለው ምንድን ያወጁት አፍጋኒስታን የሙስሊም ኤመሬት ብለው ነው የሰየሙት። ትላንትና ፕሬዚዳንት ቤት ገብተው አልጀዚራ ያሰራቸውን አይተሃል። መሳሪያ ይዘው ወዲያ ወዲህ ይላሉ። ይህ አደገኛ ነው። ብቻቸው መምራት አይችሉ። አሁን በጎን ከዚህ በስተጀርባ ከታር ውስጥ የተካሄደው ድርድር ምን አይነት መንግስት ሊያስፈጥር ይችላል ሰሞኑ ልንሰማን ይችላል። ይህንን የአሜሪካ መንግስት ሀቅ አይቀሩ ያውቃል።
ዶክተር ዳንኤል ተፈራ ፕሮፌሰር ኤሜሪተስ ይህ ጀምር ለማድረግ ያህል ነው። ነገ በሰፊው የዩናይት ስቴትስን የውጭ ፖሊሲ የተለያዩ ገጽታዎች የምንመለከትበት ውይይት ይኖረናል። ለአሁኑ ለምጥን ቃለ ምልልሱ አመሰግናለሁ። እግዜር ይስጥልኝ።
እግዜር ይስጥልኝ አቶ
ዶክተር ዳንኤል ተፈራ ከኛ ጋር ለነበራቸው ቆይታ እናመሰግናለን። አሁን ሰዓቱ የስፖርት ነው። በቶኪዮ የኦሎምፒክ ውጤት ላመጡ አትሌቶች የደቡብ ክልል የማበረታቻ ሽልማት አበርክቷል። የኤርትራና የጅቡቲ ከ20 ዓመት በታች የሴቶች ብሔራዊ ቡድኖች የዓለም ዋንጫ ማጣሪያ የመጀመሪያ ጨዋታቸውንም ትላንት ከአዲስ አበባ ስቴዲየም አካሂደዋል። የአውሮፓ ታላላቅ ሊጎች ውድድሮችም ተጀምረዋል። እነዚህንና ሌሎች የስፖርት ክንዋኔዎችን የያዘውን ዘገባ ኬኔዲ አባተ እንዲያቀናብሩታል።
የደቡብ ክልል መንግስት በቶኪዮ ኦሎምፒክ ሜዳሊያ ላመጡ አትሌቶች እንደየውጤታቸው የተለያዩ ሽልማቶችን አበርክቷል። በ10000 ሜትር ለኢትዮጵያ በውድድሩ ብቸኛውን የወርቅ ሜዳሊያ ላመጣው ለአትሌት ሰለሞን ባረጋ የክልሉ መንግስት 500000 ብር የሸለመ ሲሆን የወልቂጤ ከተማ አስተዳደር ደግሞ በከተማው 10000 ካሬ ሜትር ቦታ በሽልማት መልክ አበርክቷል። በተጨማሪም ደቡብ ፖሊስ ለአትሌቱ የኮማንደርነት ማዕረግ ሰጥቷል። የደቡብ ክልል የብር ሜዳሊያ ላመጣው አትሌት ለሜቻ ግርማ ደግሞ 350000 ብር ሲሸልም የነሐስ ሜዳሊያ ላመጡት አትሌቶች ለተሰንበት ግዳይና ጉዳፍ ጸጋይ 250000 ብር በሽልማት መልክ አበርክቷል። ሶስቱ አትሌቶች በተጨማሪም በደቡብ ክልል ካሉ ከተሞች መካከል ከፈለጉት አንድ ከተማ 1000 ካሬ ሜትር ቦታ እንዲሰጣቸው ተወስኗል። በቶኪዮ ኦሎምፒክ በአሰልጣኝነት ከአትሌቶቹ ጋር የተጓዙ 6 አሰልጣኞች ደግሞ ከ50000 እስከ 100000 ብር በክልሉ ተበርክቶላቸዋል። ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና ነው የዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና ነገ በኬንያ ናይሮቢ ይጀምራል። በውድድሩ ላይ የሚሳተፈው የኢትዮጵያ አትሌቲክስ ቡድንም ትናንት ወደ ስፍራው አቅንቷል። ከኮቪድ-19 ወረርሽኝ ጋር በተያያዘ መካሄድ ከነበረበት ጊዜ ዘግይቶ የሚካሄደው ውድድሩ በዚሁ በወረርሽኙ ሳቢያ ነገ ነሐሴ 11 ተጀምሮ ከአምስት ቀናት በኋላ ፍጻሜውን ያገኛል። ከ100 በላይ ሀገራት የተውጣጡ አትሌቶች በውድድሩ እንደሚሳተፉም የዓለም አትሌቲክስ መረጃ ያመለክታል። የኤርትራና ጅቡቲ ከ20 ዓመት በታች የሴቶች ብሔራዊ ቡድኖች የዓለም ዋንጫ ማጣሪያ የመጀመሪያ ጨዋታቸውን ትናንት ነሐሴ 9 በአዲስ አበባ ስታዲየም አካሂደዋል። በኮስታሪካ አስተናጋጅነት ለሚካሄደው ከ20 ዓመት በታች የሴቶች ዓለም ዋንጫ የሁለቱ ብሔራዊ ቡድኖች ከ10 ሰዓት ጀምሮ በአዲስ አበባ አበበ ቢቂላ ስታዲየም ያደረጉት ጨዋታ በኤርትራ 3-1 አሸናፊነት ተጠናቋል። ከጨዋታው ጅማሮ አንስቶ ሙሉ የኳስ የበላይነት የነበራቸው የኤርትራ ተጫዋቾች የጅቡቲን የግብ ክልል በተደጋጋሚ ጎብኝተዋል። በፈጣን የኳስ ቅብብሎቻቸው የጅቡቲን ተከላካዮች ሲፈትኑም ተስተውለዋል። ለኤርትራ በ13ኛው ደቂቃ ላይ 13 ቁጥር ለባሽዋ ደሊና ሳህሌ በግሩም ሁኔታ የመጀመሪያውን ጎል ስታስቆጥር፣ የመጀመሪያው አጋማሽ የጨዋታ ክፍለ ጊዜ ተጠናቆ በተጨመረው የባከነ 1 ደቂቃ ላይ የተገኘውን የቅጣት ምት ወደ ጎል የቀየረችው ራህዋ ነጋ ቡድኗ 2-0 እየመራ ረፍት እንዲወጣ አስችላለች። በጨዋታው ከፍተኛ ብልጫ የተወሰደባቸው ጅቡቲዎች የአጫዋወት ለውጥ በማድረግ ተከላካዮቻቸውን ወደ መሃል ሜዳው አስጠግተው ለመጫወት ቢሞክሩም በመጀመሪያው አጋማሽ አንድም ለጎል የቀረበ ሙከራ ሳያደርጉ አጠናቀዋል። በሁለተኛው አጋማሽ በዝናብ በታጀበው ጨዋታ 63ኛው ደቂቃ ላይ የመጀመሪያውንና ብቸኛውን ኢላማውን የጠበቀ ሙከራ ያደረጉት ጅቡቲዎች በሌርማን ሲኪ አማካኝነት አስደናቂ ጎል አስቆጥረዋል። ከጎሏ መቆጠር በኋላ ፈጣን የመልሶ ማጥቃት ያደረጉት ኤርትራዎች በአንድ ደቂቃ ልዩነት ባስቆጠሩት ጎል ጨዋታውን 3-1 በሆነ ውጤት አጠናቀዋል። ለኤርትራ 3ኛውን ለራሷ ደግሞ 2ኛውን ጎል ያስቆጠረችው ደሊና ሳህሌ በጨዋታው ጥሩ እንቅስቃሴ አድርጋለች። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት ኢሳያስ ጅራ እንዲሁም የኤርትራ እግር ኳስ ፌዴሬሽን ፕሬዝዳንት ኢሳያስ አብርሃም ጨዋታውን በስታዲየም ተገኝተው ተከታትለዋል። በሁለቱ ሀገራት መካከል ባለው የፖለቲካ አለመግባባት ምክንያት በፊፋ ውሳኔ መሰረት በገለልተኛ ሜዳ የሚካሄደው የኤርትራና ጅቡቲ ከ20 ዓመት በታች ብሔራዊ ቡድኖች የመልስ ጨዋታም በተመሳሳይ በአዲስ አበባ አበበ ቢቂላ ስታዲየም ከነገ በስቲያ ረቡዕ የሚደረግ ይሆናል። ከተወዳጆቹ የአውሮፓ ታላላቅ ሊጎች መካከል የእንግሊዝ ፕሪሚየር ሊግ፣ የስፔን ላሊጋ እና የጀርመኑ ቡንደስሊጋ ባለፉት ቀናት በተደረጉ ጨዋታዎች ተጀምረዋል። በኮቪድ-19 ምክንያት በአውሮፓውያኑ ከመጋቢት 2020 ጀምሮ በዝግ ስታዲየም ሲደረግ የነበረው የእንግሊዝ ፕሪሚየር ሊግ በአሁኑ የውድድር ዓመት ስታዲየሞች ተመልካቾችን በሙሉ አቅማቸው እንዲያስተናግዱ ፈቅዷል። ብዙዎች በጉጉት የሚጠብቁት ይህ ሊግ ባለፈው አርብ አርሰናል ከሜዳው ውጪ ሊጉን አዲስ ከተቀላቀለው ብራይንትፎርድ ጋር ባደረገው ጨዋታ የተጀመረው ምረስሽሆን ባለሜዳው ብራይንትፎርድ 2-0 በሆነ ውጤት አርሰናልን አሸንፏል። ትናንት በሜዳው የአምናውን አሸናፊ ማንቸስተር ሲቲን ያስተናገደው ቶተናም ደግሞ 1-0 በማሸነፍ ውድድሩን በድል ሲጀምር፣ ሻምፒዮኑ የፔፕ ጋርዲዮላው ሲቲ ደግሞ የውድድር አመቱን በሽንፈት ጀምሯል። በሊጉ የሚሳተፉ ክለቦች ያደረጓቸው ሁሉም የመጀመሪያ ጨዋታዎች በመሸናነፍ ነው የተጠናቀቁት። በስፔን ላሊጋና በጀርመን ቡንደስሊጋም የኮቪድ-19 እገዳዎች በአብዛኛው በመነሳ ታቸው ተመልካቾች በብዛት ስታዲየም መግባት ጀምረዋል። የጣሊያን ሴሪያ ደግሞ በተያዘው ሳምንት የመጨረሻ ቀናት የሚጀምር ሲሆን ስታዲየሞች 50% የሚሆኑ ተመልካቾችን እንዲያስተናግዱ መፈቀዱን የጣሊያን ሚዲያዎች ዘግበዋል። ቀደም ብሎ የተጀመረው የፈረንሳይ ሊግ አንድ ሁለተኛ ሳምንት ጨዋታዎች ትናንትና ከትናንት በስቲያ የተካሄዱ ሲሆን ሁለቱንም ጨዋታዎች ያሸነፉት አንገርስ ክለርሞንፉት እና ከባርሴሎና ኮከቡን ሊዮኔል ሜሲን የቡድኑ አካል ያደረገው ፒኤስጂ በደረጃ ሰንጠረዡ መሪነት ላይ ይገኛሉ። የዛሬ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ
አድማጮች ለምሽቱ ያዝናቸው ዝግጅቶች ተጠናቀቁ። አብረናቸው የመሸነው ዋና አዘጋጅ ሰለሞን አባተ፣ በቅንብሩ ንጉሱ ታምሬና እኔም ሳስተናግዳቸው ያመሸሁት ስመኝሽ የቆየነን። እንደተለመደው አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አምሃሪክ ወይም በስልክ ቁጥራችን +1 202 227 6379 በመጠቀም ዋትሳፕ ላይ አድርሱን። ለአሁኑ ንጉሱ ከስቱዲዮ በሚጋብዘን ሙዚቃ እንሰናበታችኋለን። መልካም ምሽት። የነገ ሰው ይበለን። We'll be right back.